የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐሙስ መስከረም 23 2017 ዓ.ም ስርጭታችን ጀመረ። የአማራ ብሔራዊ ንቅናቄ ተወካይ እንዲሁም የሕዝብ ተወካዮች ምክር ቤት አባል የሆኑት ዘመነ ኃይሉ ከሶስት ቀናት እስር በኋላ ዛሬ መለቀቃቸው ተሰምቷል።
ሳት ላይ ደወሉልኝ። እኔ ቢሮ እያለሁ እዚህም ቤት መጥተው ኖሯል። ደውለው ቢሮ ነኝ አልኩኝ። ቢሮ 5 ሰዓት አካባቢ መጥተው ከዛ ነው ያዙ። ከዛ ወደ ክፍለ ከተማ መጣን። ትንሽ ቆይቼ ወደ ሙሉ ዓለም ሄድን። ከሙሉ ዓለም ነው ወደ ጤነኛ ፖሊስ ጣቢያ ሄድን።
አቶ ዘመነ ኃይሉን ነው ቀደም ብለን የሰማናቸው። በባህር ዳር ከሶስት ቀናት እስር በኋላ ዛሬ ሲለቀቁ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በጋርዱላ ዞን ደራሼ ወረዳ ሰዎችን ያለ ፍርድ ቤት ትዕዛዝ ማሰር ቀጥለዋል ሲሉ ነዋሪዎች ተናግረዋል። እነዚህና ሌሎች ጉዳዮችን በምሽቱ አካተናል። እንደምንላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ብርሃን ኃይሉ ናት። የመሰናዶው ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ አት ቪኦኤ አማሪክ ላይ በቀጥታ ይደመጣሉ። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። ስምንሽ ቆይት ጠብቃችኋለች።
በድጋሚ እንደምናመሻችሁ የምሽቱን አጫጭር ዜና የማሰማችሁ ስመኝሽ የቆየ ነኝ። የደቡብ ሱዳን ፕሬዝዳንት ሳልቫኪር ለረጅም ጊዜ የሀገሪቱ የደህንነት ኃላፊ ሆነው ያገለገሉትን ጀነራል አኮል ኩርኩክ ከስልጣናቸው ማንሳታቸውን የመንግስት መገናኛ ብዙሀን የሆነው የደቡብ ሱዳን ብሮድካስቲንግ ኮርፖሬሽን ዘግቧል። የደቡብ ሱዳን ነጻነቷን ካወጀችበት እንደ አውሮፓውያን አቆጣጠር ከ2011 አንስቶ በብሔራዊ የደህንነት አገልግሎት ስር የሚገኘውን የሀገር ውስጥ ደህንነት ቢሮ የመሩት ጀነራል አኮል ኩር ከስልጣናቸው መባረራቸው የተገለጸው የሽግግር መንግስቱ በሀገሪቱ ሊደረግ የታቀደው ምርጫ በድጋሚ መዘግየቱን ካሳወቀ ከሳምንታት በኋላ ነው። በምትካቸው የፕሬዝዳንት ኪር የቅርብ ሰው መሆናቸው የተገለጸው አኬክ ቶንግ አልዩ አዲስ የደህንነት ኃላፊ ሆነው ተሹመዋል። በዚህ ዙሪያ ሮይተርስ ከመንግስት ቃል አቀባይና ከፕሬዝዳንት ጽህፈት ቤት ቢሮ ምላሽ ለማግኘት ያደረገው ጥረት አልተሳካም። ሆኖም የደህንነት ኃላፊው ከስልጣን መባረራቸው በመንግስት ከፍተኛ ባለስልጣናት እርከኖች ውስጥ ያለው የስልጣን ሽኩቻ ያሳያል ሲሉ ተንታኞች ተናግረዋል። የኬንያ ምክትል ፕሬዝዳንት ሪጋቲ ጋቹጓ ከስልጣን እንዲነሱ የተመሰረተባቸው የክስ ሂደት እንዲቋረጥ የሚጠይቅ አቤቱታ ሐሙስ ዕለት በናይሮቢ ለሚገኘው ከፍተኛ ፍርድ ቤት አስገብተዋል። የኬንያ ፕሬዝዳንት ዊሊያም ሩቶ አጋሮች ሐሙስ ዕለት ለፓርላማ ባቀረቡት ማመልከቻ ጋቻጓ በጎሳዎች መካከል ጥላቻ ቀስቅሰዋል፣ መንግስት ለማፍረስ ተንቀሳቅሰዋል እና ምንጩ የማይታወቅ ንብረት አካብተዋል በሚል ከስልጣን እንዲነሱ ጠይቀዋል። ጋቻጓ በበኩላቸው ከፖለቲካው መገለላቸውን ገልጸው የሩቶ አጋሮች በአመቱ መጀመሪያ ከተካሄዱ ጸረ መንግስት ተቃውሞዎች ጀርባ እሳቸው እንዳሉ ተደርጎ የቀረበባቸውን ክስ አስተባብለዋል። ጉቻጓ የቀረበባቸው ክስ የኬንያ ህዝብ እንደ አውሮፓውያን አቆጣጠር በነሐሴ 2022 ዓ.ም በተካሄደው ምርጫ ያሳየውን ሉዓላዊ ፍላጎት ለማክሸፍ የተቀነባበረ የፖለቲካ ደቦ ነው ማለታቸው ለፍርድ ቤት ያስገቡትና ሮይተርስ የተመለከተው ማመልከቻ ያሳያል። ከአንድ ቀን በፊት በዴንማርክ ዋና ከተማ ኮፐንሃገን በሚገኘው የእስራኤል ኤምባሲ አካባቢ ከደረሱት 2 ፍንዳታዎች ጋር በተያያዘ 2 ስዊድናዊ ታዳጊዎች መታሰራቸውን አሶሲየትድ ፕሬስ አስታውቋል። ድርጊቱ ከሽብር ጥቃት ጋር ይያያዝ ወይም አይያያዝ እንደሆን ምርመራ እየተደረገ መሆኑንም አቃቤ ሕጎች ተናግረዋል። በርካታ የውጭ ዲፕሎማቶች በሚገኙበት አካባቢ ረቡዕ ጠዋት በደረሰው ፍንዳታ የተጎዳ ሰው ባይኖርም ፍንዳታውን ተከትሎ በአቅራቢያው የሚገኘው የአይሁድ ትምህርት ቤት ዛሬ ዝግ ሆኗል። በፍርድ ቤት ትዕዛዝ ማንነታቸው እንዳይገለጽ የተደረገው ሁለቱ ተጠርጣሪዎች ለ27 ቀናት በእስር እንዲቆዩ የታዘዘ ሲሆን ህገወጥ የጦር መሳሪያና 5 የእጅ ቦምቦችን በመያዝ የመጀመሪያ ክስ ቀርቦባቸዋል። ተጠርጣሪዎቹ ሁለቱን ቦምቦች ኤምባሲው አጠገብ በሚገኝ መኖሪያ ቤት ላይ ከወረወሩ በኋላ መፈንዳታቸውን አቃቤ ህጉ ሶረን ሃርቦ ገልጸዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በሄሊን አውሎ ንፋስ ጉዳት የደረሰባቸውን አካባቢዎች ለመጎብኘት ዛሬ ሐሙስ ወደ ፍሎሪዳና ጆርጂያ ግዛቶች ያቀናሉ። በአደጋው ምላሽ ጥረቶች ላይ ከተሳተፉ የመጀመሪያ እርዳታ ሰጪዎችና የአካባቢው ባለስልጣናት ጋርም ይገናኛሉ። ረቡዕ ዕለት ባይደን በሰሜንና ደቡብ ካሮላይና ግዛቶችን የጎበኙ ሲሆን ሄሊን በሰሜን ካሮላይና ያደረሰውን ጉዳት በሄሊኮፕተር ተዘዋውረው ተመልክተው አውሎ ንፋሱ ያደረሰውን ጉዳት ለመጠገንና የተጎዱ ማህበረሰቦችን መልሶ ለማቋቋም በቢሊዮኖች የሚቆጠር ዶላር ይጠይቃል ብለዋል። ምክትል ፕሬዚዳንት ካማላ ሃሪስም ረቡዕ ዕለት ጆርጂያ ግዛት በተመሳሳይ ሁኔታ ጉብኝት ያደረጉ ሲሆን በቀይ መስቀል ማዕከል ተገኝተው ሄሊን አውሎ ንፋስ ጉዳት ካደረሰ በኋላ አካባቢው ስላለበት ሁኔታ ገለጻ ተደርጎላቸዋል። ባይደን ሄሊን አውሎ ንፋስ ጉዳት ባደረሰባቸው አካባቢዎች የሚሰጠውን ድጋፍ ለማገዝ 1,000 ወታደሮች እንዲሰማሩ ትዕዛዝ አስተላልፈዋል። በመጨረሻም ሩሲያ አርብ በመታከይደው የቀጠናው ስብሰባ በታሊባን ከመተዳደረው አፍጋኒስታን ጋር በፖለቲካ፣ በኢኮኖሚ፣ በጸረ ሽብርተኝነትና ህገወጥ የእጽ ዝውውሮች ዙሪያ መስራት በሚቻልበት ሁኔታና ሌሎች ጉዳዮች ዙሪያ ውይይት እንደሚካሄድ ተገልጿል። ሩሲያ የሞስኮ ቅርጽ በሚል መጠሪያ በአፍጋኒስታን ዙሪያ ለስድስተኛ ዙር በመታከይደው በዚህ ጉባኤ ላይ የታሊባን የውጭ ጉዳይ ሚኒስትር አሚር ካህን ሙጣቂ እንግዳ ሆነው እንደሚገኙ የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ አስታውቀዋል። በስብሰባው ላይ የቻይና፣ ህንድ፣ ኢራን፣ ካዛኪስታን፣ ኪርጊስታን፣ ፓኪስታን፣ ታጂኪስታን፣ ቱርክሜኒስታን እና ኡዝቤኪስታን የተውጣጡ ተወካዮች እንደሚገኙ ዛክሮቫ ረቡዕ ዕለት በሩሲያ መዲና ለጋዜጠኞች በሰጡት መግለጫ አስታውቀዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ሀብታሙ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ሐሙስ መስከረም 23 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከአቀናባሪያችን ብርሃን ኃይሉ ጋር ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጃችን ደግሞ አሉላ ከበደ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተሰራጨ ይገኛል። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። ባለፈው ሰኞ ባህር ዳር ከተማ ውስጥ ለእስር ተዳርገው እንደነበረ የጠቀሱት የተቃዋሚው አማራ ብሔራዊ ንቅናቄ አብን የፓርላማ አባል ዘመን ኃይሉ ዛሬ መስከረም 23 ቀን 2017 ዓ.ም መፈታታቸውን ተናግረዋል። አቶ ዘመነ በከተማው ከሚገኙ ፖሊስ ጣቢያዎች ባንዱ ከ40 ሰዎች ጋር ታስረው መቆየታቸውን ገልጸው ከእነዚህም ውስጥ አብዛኞቹ አሁንም በፖሊስ ቁጥጥር ስር መሆናቸውን አመልክተዋል። በተመሳሳይ የአማራ ክልል ምክር ቤት የገዢው ፓርቲ አባል የሆኑት አቶ መልካሙ ተሾመ ባለፈው ማክሰኞ በቁጥጥር ስር ውለው ዛሬ መለቀቃቸውን አቶ ዘመን አክለው ገልጸዋል። በሌላ በኩል በአማራ ብዙሃን መገናኛ ድርጅት በጋዜጠኝነት የሚያገለግሉት አቶ የሺሀሳብ አበራ ሰኞ መስከረም 20 ቀን 2017 ዓ.ም በባህር ዳር ከተማ መታሰሩንና ከሌሎች እስረኞች ጋር ወዳልታወቀ ቦታ መወሰዱን የቤተሰብ አባላት ተናግረዋል። እነዚህን ጉዳዮች ጠቃለለውን ዘገባ እንግዲህ ወልዴ እንደሚከተለው ያሰማናል።
በአማራ ክልል ርዕሰ መዲና ባህር ዳር ከሚገኘው ቢሮአቸው ማክሰኞ ከረፋዱ 5 ሰዓት ላይ እንደተወሰዱ የሚናገሩት የአማራ ብሔራዊ ንቅናቄ አብንን በመወከል የብሔራዊ ሸንጎ አባል የሆኑት አቶ ዘመነ ኃይሉ ሰሞኑን ያጋጥማቸውን ሁኔታ እንደሚከተለው ያብራራሉ።
ሰኞ ዕለት መጣው አዋርጠውኝ ነበረ በ20 ማለት ነው። ከቀበሌ መጣው በአጋጣሚ ቤት ነበር ስራ አልገባውም ነበር። እኔም መሆኔን ማረጋገጥ የመታወቂያ እንትኑን ዝርዝሩን ስም እስከናያት ምናምን እሱን አረጋግጠው ነው የሄዱ። በዋሬንጅ ማድረገው ነበር እዛ የቢሮ ስራዎች እነሱን ገብቼ እየሰራው 4 ሰዓት ላይ ደወሉልኝ። እኔ እዛ ቢሮ እያለው እዚህም ቤት መጥተው ኖሯል ደውለው ቢሮ ነኝ አልኩኝ። ቢሮ 5 ሰዓት አካባቢ መጥተው ከዛ ነው ያዙ ከቢሮ። ከዛ ወደ ክፍለ ከተማ መጣን። ትንሽ ቆይቼ ወደ ሙሉ አለም ሄድን። ከሙሉ አለም ነው ወደ 9ኛ ፖሊስ ጣቢያ ሄድን። ማክሰኞ በ21 ገብተን አሁን ዛሬ 23 ማለት ነው።
ከእርሳቸው ጋር የአማራ ክልል ምክር ቤት የገዢው ፓርቲ አባል የሆኑት አቶ መልካሙ ተሾመ ባለፈው ማክሰኞ መስከረም 21 ቀን 2017 ዓ.ም በቁጥጥር ስር ውለው ዛሬ መፈታታቸውንም አቶ ዘመነ ተናግረዋል። እርሳቸው ታስረው በቆዩበት ፖሊስ ጣቢያ ወደ 40 የሚሆኑ ሰዎች ታስረው እንደነበርና 6ቱ ትላንትናና ዛሬ መለቀቃቸውን ያስረዱት አቶ ዘመነ የእስራቸውን መንስኤ አስመልክቶ ለቀረበላቸው ጥያቄ ተከታዩን ብለዋል።
ለኢንተርቪው ነው ብለው ነበር። የተጠየቅነው ነገር የለም ምንም ነገር እንትን የለም። ዛሬ መጣው ያው እኔ ብቻ ሳይሆን ሌሎችም አሉ። መልካሙ ተሾመ የሚባል ክልል ምክር ቤት አባል የሆነ ሌላም አንድ ኮማንደር ነው ስሙን አላውቀው ነበሩ። እነሱ ወዲያው ዛሬ ተለቀቀ። ትናንትና የነበር ነው 40 ነበርና ዛሬ እንትን ወደ ማረሚያ ቤት ግማሽ የተወሰኑ ሂደዋል። አሁን የተፈታ ነው ብቻ ነው እንትን የቀረም የነበረው እና ሂደዋል ወደዛኛ። ሶስት ሰው ዛሬ ትናንት ሶስት ሰው እንደዚህ እየታየ ይፈታል። እየተፈቱ ያሉ አሉ። በሂደት ላይ ያሉ አሉ። እና ከነዚህ ከታዋቂ ሰዎች አንድ የሻሳብ አበራ የሚባል ጋዜጠኛ ልጅ አለ።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮና የመከላከያ ሰራዊት ባለፈው ማክሰኞ በጋራ በሰጡት መግለጫ በአማራ ክልል በሚንቀሳቀሱ የፋኖ ኃይሎችና ከእነርሱ ጋር ግንኙነት አላቸው በተባሉ አካላት ላይ ከወትሮው በተለየ መልኩ የተጠናከረ እርምጃ መውሰድ መጀመሩን አስታውቀዋል። እርምጃው ያስፈለገው እስካሁን ድረስ መለስተኛ ወታደራዊ ኦፕሬሽን በመውሰድ ችግሩን በሰላም ለመፍታት የተደረገው ጥረት ውጤት ባለማምጣቱ ነው ብለዋል። የአሜሪካ ድምፅ የሁለቱ የምክር ቤት አባላት እስር ሰሞኑን በመንግስት ይፋ ከተደረገው የመንግስት እርምጃ ጋር የተገናኘ መሆኑን አላረጋገጠም። በሌላ በኩል በአማራ ሚዲያ ኮርፖሬሽን በጋዜጠኝነት ሙያ በማገልገል ላይ የነበረው አቶ የሺ ሀሳብ አበራ ባለፈው ሰኞ ከጠዋቱ 3 ሰዓት አካባቢ በመንግስት የጸጥታ ኃይሎች ከቢሮው መወሰዱን ለደህንነታቸው በመስጋት ስማቸውን ይፋ እንዳይደረግ የጠየቁ እና የቅርብ ቤተሰብ አባል መሆናቸውን ያመለከቱ ግለሰብ ለአሜሪካ ድምፅ ተናግረዋል።
የተያዘው ሰኞ ዕለት ነው። ሰኞ ዕለት ጠዋት 3 ሰዓት አካባቢ ነው የያዙት። የሺ ሀሳብ በባህሪ ጠዋት ቀደም ብሎ ነው ቢሮ የሚገባው እና ጠዋት ቢሮ ገብቶ ስራ ላይ እያለ የሆነ ሰው መጥቶ ትፈልጋለህ ብለው ከቢሮ አስወጡት። ከግቢ ውጭ የሆነ ፓትሮል መኪና ይጠብቀው ነበር። በመኪና አድርገው ይዘውት ወደ ሙሉ አለም አዳራሽ ነው የወሰዱት። ከዛ ቀን ሙሉ አለም አዳራሽ ነው ታስረው ዋለው። ማታ 11 ሰዓት አካባቢ በግምት ወደ 9ኛ ፖሊስ ጣቢያ ባህር ዳር 9ኛ ፖሊስ ጣቢያ ላይ ያው እስከ ዛሬ ምሳ ሰዓት ድረስ እዛ 9ኛ ፖሊስ ጣቢያ ከሰኞ ዕለት እስካሁን ማለት ነው 4ኛ ቀኑ ነው። አሁን ተወረሲ ምሳ ሰዓት ስለሆነ አሁን ከትንሽ ደቂቃዎች በፊት በአውቶቡስ አድርገው ወደ የት እንደሚወስዷቸው አናውቅም። ሌሎችም ታሳሪዎች አብረዋሉ ይዘውት ሄዱ።
ጋዜጠኛውን በእስር ቤት እንደጠየቁትና የታሰረበትን ምክንያት እንዳላወቀ እንደነገራቸውም እኚሁ የቤተሰብ አባል አስረድተዋል። ዛሬ ምሳ ሰዓት ላይ ከሌሎች እስረኞች ጋር እሳቸው ወዳላወቁት ቦታ ተወስዷል ሲሉም አስረድተዋል።
በቃ ተያዘ ቆየ እስካሁን ድረስ እስካሁን የጠየቀውም አካል የለ። ዛሬ ብቻ እንግዲህ ከመኪናው ከሌላ ቦታ ወዳላወቅነው ቦታ ይዘው ሄዱ። የሻሳብ ያው አብዛኛው ሰው ያውቀዋል። ሀሳብ አመንጭ፣ ሀሳብ አፍላቂ፣ እውነትን የሚናገር ስለሆነ ካልሆነ በስተቀር አሁን ባለው ሁኔታ በተለይ ምክንያቱም ባላወቅነው ሁኔታ ያው በተለይ ባለቤቱ ልጆቹ ትልቅ ችግርና ጭንቅ ውስጥ ነው ያሉት። እኛም ቤተሰቦቹ የት እንዳለ እኳ ያላወቅንበት ሁኔታ ስላለ በጣም ችግር ውስጥ ነው ያለ ነው።
ስለ ጋዜጠኛው እስር ተጨማሪ መረጃ ለማግኘት የአማራ ሚዲያ ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ መሰረት አስማረን የእጅ ስልካቸው ላይ ደውለን ለማነጋገር ያደረግነው ሙከራ ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። በተመሳሳይ ለፌዴራል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ እንዲሁም ለክልሉ የመንግስት ኮሚኒኬሽን አገልግሎት ጽሕፈት ቤት ኃላፊ አቶ መንገሻ ፋንታው የእጅ ስልኮቻቸው ላይ ደውለን ስልኮቻቸው ባለመነሳታቸው ምላሻቸውን ማካተት አልቻልንም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን በመከታተል ላይ እንደሚገኝ ገልጿል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኮሚሽኑ በአማራ ክልል የዘፈቀደ እስር የተፈጸመ ነው በሚል የደረሱትን ጥቆማዎችና መረጃዎች በማጣራት ላይ ይገኛል ሲሉ ትናንት ለአሜሪካ ድምፅ መግለጻቸው ይታወሳል። ከፋኖ ታጣቂዎች በኩል አስተያየት ለማግኘት የአሜሪካ ድምፅ ሙከራ በማድረግ ላይ ነው። ሙከራችን እንደተሳካ እናቀርባለን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት የቀጥታ ስርጭታችን ነው። የሰማችሁት የዕለቱን አብይ ርዕስ ጉዳይ ነበረ። የትንታኔ መጽሔት ይቀጥላል። ቀጣዩ ዘገባ ወደ ደቡብ ኢትዮጵያ ይወስድናል። በደቡብ ኢትዮጵያ ክልል ጋርዶላ ዞን ደራሼ ወረዳ በአንድ ሳምንት ውስጥ 9 ሰዎች ታስረዋል ሲሉ ነዋሪዎችና ቤተሰቦቻቸው ዛሬ መስከረም 23 ቀን 2017 ዓ.ም ለአሜሪካ ድምፅ ተናግረዋል። ከዞኑ የተሰወሩና የት እንዳሉ የማይታወቁ 55 ሰዎች አሉም ሲሉ ተናግረዋል። የደራሼ ወረዳ አስተዳዳሪ አቶ ኪስሙ ኪታምቦ በወንጀል የተጠረጠሩ ቁጥራቸው በዛ ያለ ሰዎች በአካባቢው አለ ባሉት ወታደራዊ እዝ ኮማንድ ፖስት መታሰራቸውን አምነዋል። ተጠርጣሪዎች ፍርድ ቤት ያልቀረቡት ጊዜው የአገሪቱ ፍርድ ቤቶች የረፍት ጊዜ በመሆኑና የተጠርጣሪዎች ቁጥር በመብዛቱም እንደሆነ አስተዳዳሪው ጠቅሰዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ዘገባ ልከዋል።
በደቡብ ኢትዮጵያ ክልል ጋርዱላ ዞን ድራሼ ወረዳም በዚህ ሳምንት ብቻ 9 ሰዎች ያለ ፍርድ ቤት ትዕዛዝ ታስረዋል ሲሉም በደህንነት ስጋት ስማቸው እንዲገለጽ አልፈለጉ የግዶሌ ከተማ ነዋሪ የሆኑት የመንግስት ሰራተኛ ተናግሯል።
በየሳምንቱ እንግዲህ አራትም አምስትም ሰዎች ይታሰራሉ። በዚህ ሳምንት ግን 9 ሰዎች ታስረዋል። ምንም የፍርድ ቤት መጥሪያ በሌለበት ኮማንድ ፖስት ነው፣ አስቸኳይ ጊዜ አዋጅ ነው የተባለ ሰው ዝም ብሎ በአፈነግ የታሰረ ያለው ከፍተኛ የሰብአዊ መብት ጥሰት እንዳለ ነው አካባቢው ላይ ያለው። በተለይ ስውር እስር ቤት ያሉት ለምሳሌ ያህል ለአብነት ዶላ አካባቢ የታሰሩት ስውር እስር ቤት ውስጥ ያሉት በምግብ ማቅረቢያ ውስጥ በወረቀት ደብዳቤ እየጻፉ ሻወር እየወሰድን አይደለም፣ ጠዋት 12 ሰዓት ነው ሽንት ቤት የምንወሰደው፣ ከዛን ቀን ሙሉ ይዘጋብናል፣ ለጤና ችግር ልንጋለጥ እንችላለን የሚል ስጋት ጭምር ጽፈዋል ለቤተሰብ ማለት ነው ደብዳቤ።
ባለፈው አንድ ወር ውስጥ ብቻ የታሰሩት ሰዎች ቁጥር ከ60 በላይ ደርሷል ሲሉም አስተያየት ሰጪው ተናግሯል። የታሰሩትም በአርባ ምንጭ ከተማ በኮንሶ ዞን በግዶሌ ፖሊስ ጣቢያዎች እንደሆነ ተናግረው ከእነሱ በተጨማሪም ከዞኑ የተሰወሩና የት እንዳሉ የማይታወቁ 55 ሰዎች አሉ ሲሉም ተናግሯል። ስማቸው በወንጀል ተጠርጥረው ከሚፈለጉ ሰዎች የስም ዝርዝር ውስጥ እንዳለ ሰምተዋል ያሏቸው 37 የመንግሥት ሠራተኞችም ላለመታሰር ሲሉም ከቤታቸውና ከስራቸው ርቀው ሄደዋል ሲሉም አስረድተዋል።
በአርባ ምንጭ 35፣ በኮንሶ 11፣ በግዶሌ 8 ሲሆኑ በአጠቃላይ እነዚህ 53 ሰዎች በመደበኛ እስር ቤቶች ያሉ እስረኞች ናቸው። ከመደበኛ ፖሊስ ጣቢያ ውጭ በግዶሌ ብቻ ራሼ ወረዳ ምክር ቤት አፈ ጉባኤ ቢሮ ውስጥ ወደ 9 ሰዎች ታስረዋል። ከዛ ውጭ 55 ሰዎች የት እንደታሰሩ አይታወቅም።
ባሌ ከተያዘ አንድ ወር ቢሆንም እስካሁን የት እንዳለ ማወቅ አልቻልኩም ያሉት ደግሞ ስመኝ ግርማ የተባሉም የሆልተ ቀበሌ ነዋሪ ናቸው።
ምንም አዲስ ነገር በቃ ምንም ፍንጭ በሌለበት እያመላለሱን እስካሁን ድረስ መንገድ ላይ ነኝ ያለው። በዚህ ጋር እናለቅሳለን፣ አበኪያ በዚህ ጋር ሞቷል ይላሉ። ምኑን አይቼ ኔ ላልቅስ ነው ይወጣልኝ። በዚህ ጋር እንደዚህ ተጎድቶን እዛ ነው ያለ ይላሉ። ሲሄድ እዛ የለም። በቃ ትላንትና ማታ ራሱ ያረጥኩት በል በቃ በየሀገሩ ሲዞር በየእስር ቤቱ በየሐኪም ቤቱ በቃ ጤና ጣቢያ ሆስፒታል በቃ ብል ምንም ቃል አገኝ አልቻልኩም።
ዮሐንስ ታገር የተባለ ወንድማቸው በመንግስት የጸጥታ ኃይል ተይዞ የት እንዳለ እንደማይታወቅ ገለጹት። ደግሞ ታንሞ ታገል የተባለ የወረዳው ነዋሪ ናቸው።
የታሰረበት ቦታ ፈልገንም አላገኘንም እና በረገድ በየት ኑር አይኑር የት እንዳለ መናቅ ንፈላለቅ በቃ ያለበት ሁሉ መንግስት አካላችንም ጠይቀናል። አሁ ለማሳየትም ፍቃደኛ አይደሉም፣ ለመናገርም ፍቃደኛ አይደሉም።
ምን ነበር ወንድምህ ስራው?
በፊት መጀመሪያ ላይ የቀበሌ አስተዳደር ነበር። ከዛም የማዘጋጃ ቤት ኃላፊ ነበረ። ያው ከችግር በኋላ ደግሞ ችግሮች ከተፈጠሩ በኋላ የወረዳ ጽጥታ ኃላፊ ነበር። ዘን የዞንም ጽጥታ ኃላፊ ሆኖ ነበር። ምንም የምናውቀው አንዳች ነገር አይደለም። እንደውም በቤት ኑር አይኖር እንደውም ለቤተሰብ እኮ እናደርግሳለን ያለው ነው። ግን ትንሽ ያለውን ሁኔታ ፈርተው እንጂ ለማልቀስ ነው። እንደውም ዝግጅነት ያደርገዋል።
ታሳሪዎቹ ያሉበት ስለማይታወቅ ስለ ደህንነታቸው ለመጠየቅ በተለይም አስፈላጊውን ነገር በመያዝ ለመጠየቅ አልቻልም ሲሉም ገልጿል። እስሩ የተፈጸመ ያለው ከሕግ አግባብ ውጭ ነው በማለት የተናገሩት ደግሞ በደህንነት ስጋት ምክንያት ስማቸውና ማነታቸው እንድገለጽ አልፈልጉ ነዋሪ ናቸው።
እንደተሰራ ባታው ወንጀለኛ ተብሎ ይጣራ አይደለም። ስለዚህ ሰው መታሰርበት ከሆነ ቢያንስ ፖሊስ ጣቢያ ወይም ሆነ በህግ ተተገሶ የተገሶ ባለበት ቦታ ደግሞ ማረሚያ ነው መግባት ማለበት። ግን የታሰራለው ሰው ዝም ብሎ ወይም ወደ ማይከተልበት በር ማይከቶ ሄዶ ባለው ጠይቆ ነገሮችን ማይረዳበት አካባቢ የመንግስት መስሪያ ቤት ውስጥ ነው የታሰረው። ግዘፋ ምንድ ነው እግር ለምታስረ ብሎ ተብሎ ብንጠየቅ ያው ተለው እንደዚህ ያዞ ይታሰረ እና እንደዚህ አይነት ችግሮች አሉ። በጣም
የድራሼ ወረዳ አስተዳዳሪ አቶ ኪስሞ ኪታምቦም በወንጀል የተጠረጠሩ ቁጥራቸው በዛ ያሉ ሰዎች በአካባቢው አለ ባሉት ወታደራዊ እዝ ወይም ኮማንድ ፖስት መታሰራቸውን አረጋግጧል።
ሰው በወንጀል ከተጠረጠረ ምንም በቃ ይሄ አመለካከት ማንነት የተለያየ ነገር ሳይኖር እንደ ዜጋ በወንጀል ከተጠረጠረ ከአንተ ትልቅ ትንሽ አይደል ከተጠረጠረ ሁሉም ሰው ህጉ በሚፈቅደው የሀገሪቷ ህግ በሚፈቅደው መሰረት ቁጥጥር ስር ይውላል። ስለዚህ ህግና ህግ በሚፈቅደው ብቻ ስለምዳኝ ዜጎች በዛ መልክ ነው ትሪት ይደረጋሉ ብለን የምናስበው። እኛም
በወረዳው ሰዎች የታሰሩት ከመዋቅራዊ አደረጃጀት ጥያቄ ጋር በተያያዘም በአካባቢው ከዘለቀው ግጭት ጋር በተያያዘ ሲሆን በተለይም ባለፈው ነሐሴ ወር በአካባቢውና በሰገን ዙሪያ ወረዳም ሰገን ከተማ በታጣቂዎች በተፈጸመው ጥቃት ለ14 ሰዎችና ለንብረት ውድመት ምክንያት ከሆነ ሁከት ጋር አያይዘዋል። በመንግስት የጸጥታ ኃይሎች ተይዘው የት እንዳሉ አይታወቅም ስለተባሉት 55 ሰዎች የተጠየቁት አስተዳዳሪው የሚከተለውን ብሏል።
አካባቢው ላይ ችግሮች፣ ግጭቶች ተፈራርቀው ነበር። ከዛ ጋር ተያይዘው አሁን ተጠርጣሪዎችን የሚፈለጉ ለምሳሌ በወንጀል የሚጠረጠሩና የሚፈለጉ ሰዎች ቁጥጥር ስር መዋል አለባቸው። ያ ደግሞ ከአካባቢውም አቅም በላይ በመሆኑ ኮማንድ ፖስት ነው ትር ነው አሁን ማኔጅ እየተደረገ ያለው ማለት ነው። ስለዚህ በዚህ መሰረት የሚጠረጠሩ ሰዎች እየተያዙ ነው። እንደገና ደግሞ እንደ ብዛታቸውና እንደ ተጠርጣሪው ብዛትና ኬዞቹ መቀራረብ በቡድንም ይሁን በተናጠል ሰዎች ኮማንድ ፖስቱ በሚፈልጋቸው ቦታዎች ያደርጋል። ይሄ ነው ኢንፎርሜሽን ጥቅል ሊል የሚችለው። ለምሳሌ ወንጀሉ አይነት ይወስዳል የተጠረጠረበት ማለት ነው።
ተጠርጣሪዎች ፍርድ ቤት ያልቀረቡትም ጊዜው የሀገሪቱ ፍርድ ቤቶች የእረፍት ጊዜ በመሆኑና የተጠርጣሪዎች ቁጥር በመብዛቱ ነው ሲሉም አስተዳዳሪው ጠቅሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብዴዎስን ለቀደመው ዘገባ በእጅጉ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር የውጭ ምንዛሬ በገበያ ዋጋ እንዲወሰን የሚያደርገው የኢኮኖሚ ማሻሻያ በአይኤምኤፍ አስገዳጅነት የተተገበረ ሳይሆን መንግሥት የኢኮኖሚ ችግሮችን ለመፍታት የተገበረው ነው ሲሉ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ተናግረዋል። የኢትዮጵያ መንግሥት የተለያዩ ድጎማዎችን በማድረግና የደሞዝ ማሻሻያ በማድረግ ማሻሻውን ተከትሎ ያለውን የኑሮ ውድነት ለማረጋጋት እየሰራም ነው ብለዋል። የኑሮ ውድነቱን ለማረጋጋት የሚውል ከ200 ቢሊዮን ብር በላይ ተጨማሪ በጀትም ለማጽደቅ የፓርላማውን ስራ መጀመር በመጠባበቅ ላይ መሆናቸውን ተናግረዋል። አስማማው አየነው ነው ከእሳቸው ጋር ቆይታ ያደረገው፣ በመቀጠል ይቀርባል።
የኢትዮጵያ የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የውጭ ምንዛሬ ተመን በገበያ እንዲወሰን ያደረገውን የኢኮኖሚ ማሻሻያ ተግባራዊ መደረጉን ተከትሎ ባለፉት 2 ወራት በአገሪቱ ያለው ኢኮኖሚያዊ ሁኔታና ከዓለም አቀፍ ተቋማት ጋር የሚደረጉ ድርድሮችን በተመለከተ ምላሽ ሰጥተዋል። የብርን የመግዛት አቅም ያዳከመው የፖሊሲ ማሻሻያ መንግስት የተገበረው በአይኤምኤፍ አስገዳጅነት ስለመሆኑ ላነሳንላቸው ጥያቄ ተከታዩ ምላሽ ሰጥተዋል።
ይሄ የፖሊሲ አጀንዳ የታሰበበት ለረጅም ጊዜ ሲሰራበት የቆየ በመንግስት ኦውን የተደረገ አጀንዳ መሆኑን አይንክ ጠበቅ አድርጌ ላነሳለ ይፈልጋለሁ። ከአይኤምኤፍ ጋር ያላግባባን ጉዳይ ምንድን ነው? መቼና እንዴት ይሆናል? የትኛው ፖሊሲ ይቀርባል በሚለው ላይ ነው። የዛሬ 5 ዓመትም እኮ ስለ ሪፎርሙ ኢምፖርታንስ ያነሱ ነበር የአይኤምኤፍ ሰዎች። ግን አይደለም፣ እኛ የምንሰራ ቤት ስራ አለን። በአቅርቦት ረገድ ብዙ ስራ ይቀርባል፣ እሱን እንስራ። ግብርናው ሪስፖንድ ያርግ እንዳልኩ በመሀል በተፈጠረው የፖለቲካ ሁኔታ እንደምታውቀው አይኤምኤፍ ፕሮግራም ጀምሮ አቋርጠዋል። እኛ ግን ከአይኤምኤፍ ጋር ውይይት ስናደርግም ይህንን ሪፎርም አጠናክረን ቀጥለን የገንዘብ ፖሊሲውን የፊስካል ፖሊሲው ላይ ይህንን ሪፎርም ስንሰራ እኮ አይኤምኤፍ የለም፣ ፕሮግራም የለንም። ኢንፋክት ውይይትም አልነበረንም። በፖለቲካ ጫና ምክንያት ፕሮግራም አቋርጠው አቁመዋል። ይሄ ግን መንግስት ኦል ያደረገው ሪፎርም ስለነበረ እና ይችን ጊዜ ደግሞ አስቀድመና ያስቀምጣ ስለነበረች በዚህ ምክንያት ነው የተሰራው። አሁን ነው ኢንፋክት እንዳልኩ ጥሩ ጊዜው የዛሬ 30 ዓመት ነበር፣ ግን ደ ቤስት ታይም ነው ሁሌ እንደሚሉት የተሻለ ጊዜ ደግሞ ዛሬ ነው።
ነገር ግን ባለፉት ጊዜያቶች በከፍተኛ ሁኔታ የኑሮ ውድነት ወይም የዋጋ ጭማሪዎቹ የኑሮ ውድነቱ ላይ ማህበረሰቡ የገንዘብም የመግዛት አቅም መውደቅ ጋር ተያይዞ ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑን ለእኛ ገልጾልናል። የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም? የኑሮ ሁኔታ ውስጥ እየከፋ ደግሞ
እነዚህ የተተገበሩ ነው አስማማው? ለምሳሌ አንዱ የሴፍቲኔት ነው። ሴፍቲኔት የመስከረም ላይ የዌጅ አጀስትመንት ለተጨማሪ ባለፈው በሰኔ 2016 በነበረው የዋጋ ግሽበት መጠን ማሻሻያ ተደርጎ ተግባራዊ ተደርጓል። የደሞዝ ማሻሻያ ኦልሬዲ ጥናቱ አልቆ ለካቢኔ ቀርቦ በካቢኔ ጸድቋል። ያው ከመስከረም አንድ ጀምሮ ተግባራዊ ይደረጋል ስለተባለ በሚቀጥሉት ሳምንታት ተግባራዊ የሚሆነው ያው ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው 300% ያክል ጨምራለ፣ 200% ተጨምራለ። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭማሩ አነስተኛ ነው። ይሄ መሆኑ ግን ወደ 91 ቢሊዮን ብር ነው ወጪው እና በጣም በጣም ከፍተኛ ነው። የሌሎቹ ድጎማዎች አልከው፣ ለምሳሌ ለምንድን ነው የዘይት ዋጋ የተረጋጋው? ለምንድን ነው የምግብ ዋጋ የተረጋጋው? እዚህ ተደርገው እኮ መንግስት ኢንተርቪን ስላደረገ ነው።
ኑሮ ውድነቱን ለማረጋጋት የሚሆን ከ200 ቢሊዮን ብር በላይ ተጨማሪ በጀትም ለማስጸደቅ የህዝብ ተወካዮች ምክር ቤት ስራ መጀመርን በመጠባበቅ ላይ ነን ሲሉም ዶክተር እዮብ ተናግረዋል። ከበዳሪ ሀገራት ጋር ሀገሪቱ ያለባትን ዕዳ የማሸጋሸግ ድርድሮች እንደቀጠሉ ናቸው ያሉት የገንዘብ ሚኒስትር ዴታው የብር የመግዛት አቅም በመዳከሙ የሚኖሩ ጭማሪዎችን ለመቋቋም የሚያስችል ዝግጅትም አድርገናል ብለዋል።
አበዳሪዎቻችን ጋር የጀመርነው ውይይት ለኦፊሻል ክሬዲተርስ ኮሚቴ ይሄ ፕሮግራም በአይኤምኤፍ ጸድቆ ኦልሬዲ ብድሩን ለማሸጋሸግ ተስማምተው የፋይናንሲንግ አሹራንስ ሰጥተዋል። አሁን ኦክቶበር አጋባስ ጀምሮ ወደ ዝርዝር ስራ እንገባለን። ከየሀገራቱ ጋር የዕዳ ሽግሽግ እናደርጋለን ማለት ነው። ከዩሮቦንድ ኢንቨስተሮች ጋርም ትላንትና እኔ ራሴ በነበርኩበት ሰፊ ውይይት አድርገናል። አጠቃላይ የኢትዮጵያ ማክሮ ሁኔታ ገልጸንላቸዋል። ያንም እናሸጋሽጋለን። ይሄ ሽግሽግ ሲደረግ በሚቀጥሉት ዓመታት ውስጥ እንዲሁም የኢትዮጵያ የዕዳ ጫና እየቀነሰ ይመጣል። ግን በምንከፍለው ዕዳ ላይ ግን በብር ዋጋው ከፍ ማለቱ አይቀርም። ለዛ የሚሆን በጀት ግን በአግባቡ ታስቦ ተይዞበታል። ሶ ባላንስ የሆነ ነው ለማለት ነው።
ባለፈው ሳምንት ዓለም አቀፉ የገንዘብ ተቋም አይኤምኤፍ ያወጣው መግለጫ አስመልክቶ የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያዎች ነዳጅ በአዲሱ የምንዛሬ ተመን ዋጋ ተገዝቶ ወደ አገር ውስጥ ሲገባ የዋጋ ንረቱ እንደሚያባብስ ያነሱትን ሀሳብ በተመለከተ የጠየቅናቸው ዶክተር ኢዮብ መንግስት ባለፉት 2 ወራት ብቻ ለነዳጅ 23 ቢሊዮን ብር መደጎሙን ገልጸው በቀጣይ ግን ሁኔታዎች እየታዩ በነዳጅ ዋጋ ላይ ማሻሻዎች ይደረጋሉ ሲሉ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማው አየነውን ለቀደመው ዘገባ አመሰግናለሁ። ካለፈው ዓመት ጥር ወር አንስቶ በኢትዮጵያ ከ1000 በላይ ሰዎች በወባ ወረርሽኝ ሳቢያ ለህልፈት መዳረጋቸውንና ሌሎች ቁጥራቸው 6 ሚሊዮን የሚደርሱ በወረርሽኙ መጠቃታቸውን የመንግስታቱ ድርጅት የእርዳታ ማስተባበሪያ ቢሮ ዩኤን ኦቻ አስታወቀ። ድርጅቱ ከትናንት በስቲያ ባወጣው ጋዜጣዊ መግለጫ የተባለው አሃዝ ካለፈው ዓመት ጋር ሲነጻጸር የበሽታው ስርጭት መጨመሩን ማሳየቱን አመላክቷል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ያሰናደው ዘገባ እንደሚከተለው ይደመጣል።
የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ዩኤን ኦቻ ከትላንት በስቲያ መስከረም 21 2017 ባወጣው ሪፖርት ካለፈው ዓመት ጥር ወር እስካለንበት የመስከረም ወር ድረስ በነበሩት የ9 ወራት ዕድሜ በኢትዮጵያ በወባ ወረርሽኝ ሳቢያ ለህልፈት የተዳረገው ሰው ቁጥር 1023 መድረሱንና ከ5.9 ሚሊዮን በላይ ደግሞ በበሽታው መያዛቸውን አስታውቋል። በተጠቀሰው ጊዜ ውስጥ የተመዘገበው የሞትና የታማሚዎች ብዛት ቀደም ባለው ዓመት ከነበረው ጋር ሲነጻጸር ከፍተኛ መሆኑንም የተቋሙ ሪፖርት አመልክቷል። ስለ ጉዳዩ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር መሳይ ኃይሉ በበኩላቸው በአንዳንድ ተቋማት የሚወጡ ሪፖርቶች የበሽታው ተጠርጣሪዎችንም ስለሚያካትቱ መጠናቸው ከፍ እንደሚል ገልጸው የወባ በሽታ ስርጭቱ ግን እንዳለ ነው ብለዋል።
ካለው ከበሽታ ስርጭት አንጻር እኛ በሳምንቱ ስንገመግም ከ200,000 ሰው ይታመማል። ግን በከፍተኛ ደረጃ የሞት መጠኑ ዝቅተኛ ነው ያለው። በተለያየ ምክንያት የወባ ህመሙ የበረተባቸው የጤና አገልግሎቱን ህክምናውን እያገኙ የሚጎዱ ሰዎች ሊኖሩ ይችላሉ። ግን ከምን ጊዜውም በተሻለ ሁኔታ የሞት መጠን የቀነሰበት እና ይህም የሆነበት አንደኛ ምንድን ነው? ቶሎ ህክምና እንዲያገኝ አገልግሎቱ ተደራሽ እንዲሆን ተደርጎ የተሰራ ነው ያለው እና አጠቃላይ ካለው ከህዝብ ቁጥር አንጻር ስነጻጽር በፊት ከ200,000 በላይ እንኳን በሳምንት ሲመዘገብ በነበረው አሁን እየቀነሰ መጣበታል።
ባለፉት 3 ዓመታት በሀገሪቱ የነበረው የወባ በሽታ የስርጭት መጠን ከፍተኛ እንደነበር የጠቀሱት ዶክተር መሳይ ኃይሉ የወረርሽኙን ስርጭት ለመቀነስ በጤና ሚኒስቴር ስር በሚገኙ ተቋማትና በክልሎች ትብብር ብርቱ ጥረት መደረጉን ተናግረዋል። 70% የሚሆነው የወባ በሽታ ስርጭት ያለው በ222 ወረዳዎች ውስጥ መሆኑን የጠቀሱት ዋና ዲሬክተሩ በተለይም ባለፉት 3 ወራት የተሰራው የመከላከል ጥረት ውጤት አስገኝቷል ብለዋል።
ከ3 ወር ጀምሮ ማለት ነው የብሔራዊ የህብረተሰብ ጤና አደጋ ማስተባበሪያ ማዕከል የጤና ሚኒስቴር ነው። ሁሉም የጤና ሚኒስቴር ተጠሪ ተቋማትና ባለድርሻ አካላት አንድ ላይ የመከላከልና የመቃወም ቁጥጥር ስራው ተጠናክሮ ቀጥሏል። የወረዳ ብቻ ሳይሆን እስከ ቀበሌ ድረስ እቅድ በማውጣት ባለሙያ በማሰማራት የተለያዩ የመከላከልና የቁጥጥር ስራዎች ህብረተሰቡን የማሳተፍ ስራ ርጭት የማካሄድ የቤቶች ርጭት ማለት ነው የወባ ትንኝን ለመግደል ስራዎች የተሰሩ ናቸው። የሳምንቱ በተለይ እነዚህ በጣም የወባ ጫና አለባቸውና ወባማ ወረዳዎች ላይ አሁን በተሰሩ ስራዎች ላይ የመቀነስ አዝማሚያ አለ። በሀገር አቀፍም ደረጃ የሰፊ ንቅናቄ ተደርጎ የተሰራ ስለሆነ በሶስት ወር ውስጥ አሁን ጥሩ መሻሻል አለ።
ካለፉት 7 ዓመታት ጀምሮ የወባ ስርጭት በኢትዮጵያ እየጨመረ መምጣቱን የሚገልጸው የዩኤን ኦቻ ሪፖርት የስርጭት መጠኑ ሲታይም 50% በኦሮሚያ፣ 17% በአማራ፣ 9% በደቡባዊ ምዕራብ እንደሆነ ይገልጻል። በሌሎችም ክልሎች እንደዚሁ የተለያየ መጠን ያለው ስርጭት እንደሚስተዋል ይጠቅሳል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተሩ ዶክተር መሳይ ኃይሉ ደግሞ የወባ በሽታ ስርጭት በብዛት የሚታየው በምዕራብና በሰሜን ምዕራብ የኢትዮጵያ አካባቢዎች እንደሆነ ገልጸዋል። ከያዝነው የመስከረም ወር ጀምሮ ለወባ ስርጭት የተመቸ ወቅት መሆኑን የጠቀሱት ዶክተር መሳይ በዚህ ምክንያት በሚመጡት 3 ወራት ችግሩ ሊባባስ ይችላል ብለዋል። ይህን ታሳቢ በማድረግም በሽታውን የመከላከል ሥራ ቀድሞ መጀመሩንና እስካሁን ከ19 ሚሊዮን በላይ አጎበር መሰራጨቱን ዶክተር መሳይ ኃይሉ አመልክተዋል። ሌሎች የመከላከል ሥራዎችም ተጠናክረው እንደሚቀጥሉ ተናግረዋል።
እንደሚታወቀው ይሄ ወባ የሜጀር ትራንስሚሽን ወቅት ወይም የወባ ህሙማን ቁጥር ለትንኝ መራባት ምቹ የአየር ጸባይ ስለሚኖር የሚሆንበት ወቅት መሆኑን ታሳቢ በማድረግ ቀድመን ስራዎችን ጀምረናል። በአሁኑ ጊዜ በሰሜን ምዕራብና በምዕራቡ ሀገራችን ክፍሎች ላይ ከፍተኛ ጫና ያለባቸው ወረዳዎች አሉ። 222 ወረዳዎች አካባቢ ናቸው። እነዚህ በጋምቤላ፣ በቤንሻንጉል ጉሙዝ፣ በአማራ ከፊል ትግራይ እና እንዲሁ ከፊል ምዕራብ ኦሮሚያ አካባቢ ነው ስርጭቱ ያለው። እነዚህ አሁንም በጣም ለወባ ትንኝ መራባት ምቹ የሆነ የአየር ንብረት ያለባቸው አካባቢዎች ስለሆነ እነዚህ 2-3 ወራት ደግሞ የመጨመር ሁኔታ የሚኖርባቸው ወራቶች ስለሆኑ ከምን ጊዜውም የበለጠ ሁኔታ ጠናክረን የምላችን ራዕይ እያስተባበርን ነው የምንገኘው።
የዩኤን ኦቻ ሪፖርት የተለያዩ አጋር ድርጅቶች የኢትዮጵያ ጤና ሚኒስቴርን የወባ በሽታ መከላከል ጥረትን እንደሚደግፉ ገልጾ በተለይም በአማራና በኦሮሚያ ክልሎች መንግስት በማይደርስባቸው አካባቢዎች አጋር ድርጅቶቹ የሕክምና ቁሳቁስና መድኃኒቶችን እንደሚያሰራጩ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ወደ ሌሎች ዓለም አቀፋዊ ጉዳዮች ስንሻገር እስራኤል በኢራን ከሚደገፈው ሐማስ ጋር የምታካሄደው ጦርነት በሊባኖስ ወደሚገኘው ሂዝቦላና ወደ ኢራንም ሊስፋፋ እንደሚችል ፕሬዚደንት ጆ ባይደን ለወራት እስራኤልን ሲያስጠነቅቁ ቆይተዋል። እስራኤል በሊባኖስ ውስጥ ውጊያ በማድረግ ላይ መሆኗና ለቴህራን የሚሳኤል ጥቃት ምላሽ እንደምትሰጥ መዛቷ ብዙዎቹ የሚሰጉበት ወቅት መምጣቱን የሚያሳይ ሆኗል። የቪኦኤ የዋይት ሀውስ ኃላፊ ፓትሲ ውድክስዋራ የግጭቱን የመስፋፋት አቅምና አሜሪካ በቀጥታ ወደ ግጭት መግባት አለመግባት የመቻሏን ሁኔታ የሚመለከተውን ዘገባ አሰናድታለች። እንግዶ ወልድ ያሰማናል።
እስራኤል ትናንት ረቡዕ ቤይሩትን ደብድባለች። ኢላማውም ሄዝቦላ እንደሆነ አስታውቃለች። ማክሰኞ ዕለት ደግሞ የሶሪያ መንግሥት ብዙሃን መገናኛ እንዳስታወቀው በደማስቆ 3 ሲቪሎች በእስራኤል ጥቃት ተገድለዋል። በሶሪያ መዲና ተጨማሪ ጥቃቶች ትናንት ረቡዕም እንደተፈጸሙ ተነግረዋል። ማክሰኞ ዕለት ኢራን 180 የሚሆኑ ሚሳይሎችን ወደ እስራኤል አስወንጭፋለች። በጥቃቱ ሆድ አሻሮን በተሰኘች የእስራኤል ከተማ የሚገኝ አንድ ትምህርት ቤት ላይ ጉዳት ደርሷል ተብሏል። በዌስት ባንክ ደግሞ አንድ ሰው ተገድለዋል። ቴህራን ጥቃቱን የፈጸመችው እስራኤል የሄዝቦላ፣ የሐማስና የኢራን ወታደራዊ መሪዎች ላይ ግድያ መፈጸሟን ለመበቀል እንደሆነ አስታውቃለች። እስራኤል ለጥቃቱ ምላሽ ለመስጠት በዝግጅት ላይ ባለችበት በዚህ ወቅት ፕሬዚደንት ጆ ባይደን ትናንት ረቡዕ ከቡድን ሰባት አባላት ሀገራት መሪዎች ጋር ግጭቱን በተመለከተ ተወያይተዋል።
ከእስራኤላውያኑ ጋር ምን እንደሚያደርጉ እንነጋገራለን። ነገር ግን ሰባታችንም ለጥቃቱ ተመጣጣኝ ምላሽ መሰጠት እንዳለበት ተስማምተናል።
ባይደን እስራኤል የኢራንን የኒውክሌር ማመንጫ ስፍራዎች ለመምታት ካሰበች እንደማይደግፉ ተናግረዋል። እስራኤል በኢራን ከሚደገፈው ሐማስ ጋር የምታካሄደው ጦርነት በሊባኖስ ወደሚገኘው ሄዝቦላ እና ወደ ኢራንም ሊስፋፋ እንደሚችል ፕሬዚደንት ጆ ባይደን ለረጅም ጊዜ እስራኤልን ሲያስጠነቅቁ ቆይተዋል። እስራኤል በሊባኖስ ውስጥ የምድር ጥቃት ከፍታ በኢራንና በእርሷ የሚደገፉ ቡድኖች ባሉባቸው አገራት ላይ ጥቃት እንደምትፈጽም ዝታለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ
ይህን በዌስት ባንክ በሚገኙት ጁዲያና ሳማሪያ እንፈጽማለን። በጋዛ፣ በሊባኖስ፣ የመን፣ ሶሪያ እንፈጽማለን። በኢራንም እንዲሁ ጥላቶቻችን ባሉበት ቦታ ሁሉ እንዋጋቸዋለን።
ኢራን በበቀል የምትሰነዝረው ጥቃት በተለይም የአሜሪካንን ጥቅም በሚያስጠብቁ ስፍራዎች ላይ የሚፈጸም ከሆነ አሜሪካንን ወደ ጦርነቱ እንዳይዶል ዋሽንግተን ስጋት ገብቷታል። ኤረን ዴቪድ ሚለር በካርኔጊ የሰላም ተቋም ባልደረባ ናቸው።
ይህ ማለት ለምሳሌ በሳውዲ አረቢያ የሚገኙ የነዳጅ አምራች ስፍራዎች ሊሆን ይችላል። በኢራቅና በሶሪያ የሚገኙ በኢራን የሚደገፉ ቡድኖች በማስታጠቅ የአሜሪካ ኃይሎችን እንዲያጠቁ ማድረግ ሊሆን ይችላል። ይህም አሜሪካ ወደ ጦርነቱ እንድትገባ መንገድ የሚከፍት ይሆናል።
ከኢራን ወደ እስራኤል የሚተኮሱ ሚሳይሎችን በማምከን አሜሪካ ተሳትፋለች። ባይደን በኢራን ላይ በቀጥታ ጥቃት እንዲፈጸም ያዙ እንደው እስካሁን ግልጽ አይደለም። ግልጽ የሆነው ነገር ግን አሜሪካ በጋዛና በሊባኖስ ተኩስ እንዲቆም ጥሪ ብታደርግም ግጭቱን ለማቆም ሳይሳካላት መቅረቱ ነው። ብራያን ካቱሊስ የመካከለኛው ምስራቅ ጥናት ተቋም ባልደረባ ናቸው።
በመካከለኛው ምስራቅ ቁልፍ የሆኑ ተዋናያን አሁን በግጭት ላይ የሚሳተፉት ናቸው። እስራኤል፣ በጋዛ የሚገኘው ሐማስና በሊባኖስ የሚገኘው ሂዝቦላ፣ ኢራንና በየመን የሚገኙት የሁቲ አማጽያንና በቀጠናው ያሉት አጋሮቿ ናቸው። አሜሪካ በአብዛኛው ከዳር ሆና ግን ደግሞ የከፋ ሁኔታ እንዳይፈጠር በመከላከል ላይ ነች።
የኢራኑ መንፈሳዊ መሪ አሊ ሐመኔ በመካከለኛው ምስራቅ ለተፈጠረው ችግር አሜሪካንንና የአውሮፓ ሀገራትን ተጠያቂ አድርገዋል።
እነርሱ ከቀጠናው ቢወጡ እነዚህ ግጭቶች እና ጦርነቶች ሙሉ ለሙሉ እንደሚያከትሙ ጥርጣሬ የለኝም።
ዋይት ሀውስ በሐመኔ አስተያየት ላይ ምላሽ አልሰጠም። ነገር ግን ቴህራን ላይ ተጨማሪ ማዕቀብ እንደሚጣል አስታውቋል። ፓትሲ ውዳኩስዋራ ከዋይት ሀውስ ላላካችሁ ዘገባ እንግዶል ነኝ፣ ዋሽንግተን ዲሲ።
ወልዴን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው በቀጥታ እየተከታተላችሁ የምትገኙት። ወደ ዩናይትድ ስቴትስ ወደሚመልሰን ዘገባ ስንመለስ አሜሪካኖች በጣም የተቀራረበ ፉክክር እንደሚደረግበት በሚጠበቀው የበልጉ የፕሬዚደንታዊ ውድድር ድምፅ ለመስጠት በዝግጅት ላይ ናቸው። እንደ አብዛኞቹ አሜሪካውያን የአፍሪካ ዲያስፖራ ማህበረሰብ አባላትም ሀገሪቱ ወደ የትኛው አቅጣጫ መሄድ እንዳለባት ለመወሰን ወሳኝ ምርጫ ይጠብቃቸዋል። ጄፍ ስኩዌርድ የትራምፕና የሃሪስ ደጋፊ የሆኑ ትውልድ አፍሪካውያንን አነጋግረው ያሰናደውን ዘገባ እናሰማችሁ። ሶስት ሀገር አቋራጭ ጭነት መኪኖችን የሚያስተዳድር አነስተኛ የጭነት መኪና ድርጅት ባለቤት የሆኑት ለባን ስዩም ለረጅም ሰዓታት የሚሰሩ ታታሪ ሰው ናቸው። በ2000 የአውሮፓውያኑ ዘመን በኢትዮጵያና በኤርትራ መካከል ከነበረው ጦርነት ለማምለጥ ነበረ ከቤተሰባቸው ጋር ወደ አሜሪካ የመጡት።
ሰዎች አገራቸውን ለቀው እንዲወጡ በማስገደዳቸው በወቅቱ ብዙ ቤተሰቦች ላይ ብዙ ችግር አስከትሏል። በርካታ ቤተሰቦች ወደ ዩናይትድ ስቴትስ መጥተዋል።
ለባን ራሳቸውን እንደ ፋይናንስና ማህበራዊ ወግ አጥባቂ ይቆጥራሉ። የቀድሞው ፕሬዚደንት ዶናልድ ትራምፕ ቀንደኛ ደጋፊም ናቸው።
ፕሬዚዳንት
ትራምፕ በስልጣን ላይ በነበሩበት ጊዜ በጣም የሚገርም የንግድ ሁኔታ ነበረ። ገበያው ጥሩ ነበር፣ የስራ ዕድሎችም መልካም ነበሩ። እናም ሰዎች ብሩህ ተስፋ ነበራቸው።
የዕቃ ማጓጓዝ ንግዱ በከፍተኛው የነዳጅ ዋጋ ምክንያት ጫና እየቀመሰ ሲሆን፣ ለዚህ ደግሞ ፕሬዚደንት ባይደንን ተጠያቂ ያደርጋሉ እሳቸው።
አሁን በሚያሳዝን ሁኔታ የጋዝ ዋጋ $5 ገደማ ነው። ናፍታ ደግሞ $5.5 አካባቢ እያንዣበበ ነው። ይህ በዚህ ንግድ ላይ ብዙ ጫና ያደርስበታል። አትራፊ አይደለም። ትራምፕ ስራው እንዴት ሊከናወን እንደሚገባ መንገድ አሳይተውናል። ነዳጅ ማውጣት፣ 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 ከዚያም ተወዳዳሪ መሆን ነው። ሌሎች አስተሳሰቦችን ማሰስ አያስፈልገንም።
ፋትማታ ባሪን የመሰሉ ዲሞክራቶች በምርጫው ውስጥ ያሉትን አማራጮች በተለየ መንገድ ይመለከታሉ። ፋትማታ ከትውልድ ሀገራቸው ሴራሊዮን በ11 ዓመታቸው ነበረ ወደ ዩናይትድ ስቴትስ ሲመጡት። የሕግ ትምህርት ቤት ትምህርታቸውን ካጠናቀቁ በኋላ በጥብቅና ሥራና በኢሚግሬሽን ሕግ ሙያ ለመግፋት ሜሪላንድ ላይ መኖሪያቸውን አድርገዋል።
የእኔ ህልም ማህበረሰባዊ ስራ እየሰሩ ጥሩ ኑሮ ለመኖር የምችልበት አይነት ስራ እንዲኖረኝ ነበር።
ፋትማታ ለሲቪል መብቶች፣ ለሴቶች መብትና ለስደተኞች ጥብቅ ተሟጋች ናቸው። በህዳሩ ምርጫ የካማላ ሃሪስ ደጋፊ ሆነዋል።
ምክትል ፕሬዚዳንት ካማላ ሃሪስ ለህዝብ የቆሙ ሰው ናቸው ብዬ አስባለሁ። እዚህ ሀገር ውስጥ ያለውን መለያየት ለመቅረፍ አሁን ላይ የሚያስፈልጉን ሰው ናቸው።
ትራምፕ ዳግም ፕሬዚደንት ሊሆኑ የሚችልበት አጋጣሚ ፋትማታን ያሳስባቸዋል።
እፈራለሁ። የስደተኞች ፍርሃት እንደገና ይጀምራል። የጥቁርና ጠይም ሰዎች ፍርሃት እንደገና ያገረሻል። ከላይ ያለው ሰው የመራው ጉዳይ ከስር ላለው ሰው ሁሉ ምቾት የሚነሳ ከባድ ነገር ሊሆን ይችላል።
ያለፈው አስተዳደር መርህ ለአሁኑ ጊዜ መመሪያ ከሆነ ህጋዊ ሂደቱን የሚከተሉ ስደተኞች በሚሊዮን የሚቆጠረው ህጋዊ ፍቃድ የሌላቸው ስደተኞችን ከአሜሪካ ለማባረር በወጠነው የትራምፕ እቅድ ተጽዕኖ እንደሚደርስባቸው ይናገራሉ። ፋትማታ በአሁኑ ሰዓት በአንድ የምግብ ባንክ ውስጥ የበጎ ፍቃድ አገልግሎት ይሰጣሉ። የኢኮኖሚ ጠቋሚዎች ጠንካራ ቢሆኑም በርካቶች አሁንም እየታገሉ መሆናቸውን ይናገራሉ።
አመላካች ቁጥሮቹ ጥሩ ቢመስሉም ነገር ግን ያልደረሳቸው ሰዎች አሉ። በየሰዓቱ ስለሚከፈላቸው ደሞዝተኞች በአንድ ቤት ውስጥ ስለሚኖሩ ትራምፕን ከመረጣችሁ ከላይ ያሉት 0.1% የሚሸፍኑት ሰዎች ሁሉም ገንዘብ በእጃቸው አስገብተው የቀረነው በኑሮ ትግል ውስጥ መቆየታችን ነው። ሀገሪቱም በዚህ ሁኔታ አልተገነባችም። አሜሪካ አሜሪካ የሆነችው ሰማያዊ ኮሌታ ለባሾች ወይም ደግሞ የሰራተኛው መደብ በዚች ሀገር ውስጥ በሰራው ስራ ነው። ያ ነው አሜሪካን የገነባት።
ሁለቱ የተለያዩ አሜሪካን የተመለከቱ ራዕዮች ናቸው። ለመጻኢው ዘመን የቀረቡ ሁለት የተለያዩ ምርጫዎች። ያደመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችን ነው። ቀጣዩ መሰናዳችን ንግድና ምጣኔ ሀብት ነው። ቀደም ብሎ በመጽሔቱ ክፍለ ጊዜ ዘገባ የቀረበበት በኢትዮጵያ ምጣኔ ሀብታዊ ይዞታ የዋጋ ግሽበት ኢትዮጵያ ያለባትን የዓለም አቀፍ አበዳሪዎች ዕዳ ጨምሮ በተለያዩ ጉዳዮች ላይ ከገንዘብ ሚኒስትሩ ዴኤታ ዶክተር ኢዮብ ተካልኝ ጋር የተደረገው ዘለግ ያለ ቃለ ምልልስ የሚደመጥበት ነው። ዶክተር ኢዮብን ያነጋገራቸው አስመማዋየ ነው። ወደ ዝግጅቱ እንሻገር።
የኢትዮጵያ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ለምናነሳቸው ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑልን በአሜሪካ ድምፅ አድማጮቻችን ስም እናመሰግናለን። በመጀመሪያ አጠቃላይ ሀሳቦችን ከማንሳታችን በፊት በቅርቡ ዓለም አቀፉ የገንዘብ ተቋም ያወጣው መግለጫ ነበረ። በተለየ ባለፉት ሁለት ወራት በኢትዮጵያ የተደረጉ የኢኮኖሚ የፖሊሲ ማሻሻዎችን ትግበራን አስመልክቶ ባወጣው ሪፖርት ሀሳብ ላይ ብነሳ ተቋሙ ባወጣው መግለጫ ላይ የእርስዎ ሀሳብ ምንድን ነው?
ጥሩ፣ አመሰግናለሁ አስማማው። በቅርብ የተደረገው ማሻሻያ በተመለከተ የዓለም አቀፉ የፋይናንስ ተቋም ልዑክ እዚህ ኢትዮጵያ ቆይቶ ነው የተመለሰው። የመጡበት አንዱ ምክንያት ያው እንደምታውቀው 3.4 ቢሊዮን የአሜሪካን ዶላር የሚያክል ድጋፍ ያለው ከአይኤምኤፍ ብቻ፣ ያው ሌሎቹ ሲጨምር ከፍተኛ ድጋፍ ነው ያለው። ፕሮግራም ቀርጸው እኛን ሪፎርም እያገዙ ነው። ይሄ ሪፎርም ምን ላይ እንዳለ ለማየት ነው ይሄኛው ልዑክ መጥቶ የነበረው። ከሪፖርታቸው እንዳየኸው በጣም በሚገርም ሁኔታ የተሳካ የሪፎርም ጅማሮ እንዳለ ነው ልዑኩ አረጋግጦ ሄደው። ከዛ በኋላ ኢንፋክት ከትላንት ወዲያ ከአጠቃላይ የልማት አጋሮች ጋር እዚሁ አዲስ አበባ በገንዘብ ሚኒስቴር አዳራሽ ሰፊ ውይይት ነበረን። ብዙዎቹ የልማት አጋሮች ከጠበቁት በተለየ መልኩ በጣም በጥብቅ ዲሲፕሊን በማክሮ ቲሙ በመንግስት ከፍተኛ አመራር እየተመራ ያለው ኢኮኖሚ ማሻሻያ በሚያበረታታ በሚያመረቃ ጅማሮ ላይ እንዳለ ነው ብዙዎቹ እያነሱ ያሉት። እኛም እስካሁን ባለው ሂደት በጣም ደስተኛ ነን። እንግዲህ ይህን ሪፎርም የበለጠ በማስፋት ከሪፎርም የምንጠብቀውን ያደገ ኤክስፖርት፣ ያደገ ኢንቨስትመንት፣ ከፍ ያለ ገቢ፣ አጠቃላይ ኢኮኖሚውን ያነቀውን ነገር በማፍታታት በአምራች ዘርፉም ከፍተኛ ሆነ ዘርፎች ላይ ከፍተኛ ውጤት ማየት መቻል አለብን። ቀጥሎ የሚመጣው ነገር እሱ ነው። እዚህ ላይ አተኩረን የምንሰራ ነው የሚሆነው።
እንደ መነሻ ይህን ካነሳን ዶክተር ኢዮብ፣ ቀጥታ የመጀመሪያ ይሄ የሪፎርም ሀሳብ በመንግስት በእናንተ በኩል ይፋ ሲደረግ ያነጋገርናችሁ ባለሙያዎች እየሰጡን ሀሳብን በቀጥተኛው ጥያቄ ላንሳው። የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ተቋም ሆነ ከሌሎች ዓለም አቀፍ ተቋማት ጋር በተያያዘ አሁን ተግባራዊ ማድረግ ጀምሯል ያለውን የኢኮኖሚ ሪፎርም ተግባራዊ ሲያደርግ፣ በተለይ የዶላርን የምንዛሬ ተመን በገበያ እንዲወሰን ሲያደርግ፣ እሱን ጨምሮ ሌሎችም ቀደም ሲል ሲተገብራቸው የነበሩ ኢኮኖሚያዊ ማሻሻያዎች፣ የፖሊሲ እርምጃዎች ልክ ከዚህ በፊት ሌሎች ሀገራት እንደሆኑት ሁሉ በእነዚህ ዓለም አቀፍ ተቋማት አስገዳጅነት የተደረገ እና የኢትዮጵያ ኢኮኖሚ በአስቸጋሪ ሁኔታ ውስጥ ስለነበረ የተፈጠረ ነው የሚል ሀሳብ ባለሙያዎች አንስተዋል። በእርግጥ ዓለም አቀፍ ተቋማት ስላስገደዷችሁ ነው ወደዚህ የኢኮኖሚ ሪፎርም የገባችሁ?
ስማው፣ የኢትዮጵያ ኢኮኖሚ በምን ሁኔታ እንደነበረ የዛሬ 6 ዓመት አካባቢ የነበረውን ከለውጥ በፊት የነበረው ሁኔታ ማየት ነው። በእርግጥም በጣም አስቸጋሪ ሁኔታ ውስጥ የነበረ ኢኮኖሚ ነው። ባዶ ካዝና የተረከበ አመራር ነው ያለው ሰው። የዚህ ሪፎርም እሳቤ የዛሬ 6 ዓመት ነው የጀመረው። የመጀመሪያውን የሀገር በቀል ኢኮኖሚ ማሻሻያ ተመልሰ ብታይ ስለ ማክሮ ስታቢሊቲ፣ ስለ ዘርፍ ማሻሻያዎች፣ ስለ መዋቅራዊ ማሻሻያዎች ነው የሚያነሳው። ይህን ሰነድ ተመልሶ ማየት ይቻላል። አስቀድመን ያኔ የሀገር በቀል ኢኮኖሚ ማሻሻያ ሲዘጋጅ ጀምሮ ሲታሰብ የነበረ ሪፎርም ነው። ግን ሁሉም ሪፎርም የራሱ ጊዜ አለው። ለምሳሌ አሁን መጨረሻ ላይ ያደረግነው የውጭ ምንዛሬ ማሻሻያ ከመደረጉ 1 ዓመት በፊት በደንብ አስበንበት ነው የገንዘብ ፖሊሲው ላይ ጠበቅ ያለ ማሻሻያ የተደረገው። በዚህ ምክንያት ነው አጠቃላይ የዋጋ ግሽበቱ እንዳየኸው የተረጋጋ የሆነው። ይሄ የፖሊሲ አጀንዳ የታሰበበት ለረጅም ጊዜ ሲሰራበት የቆየ በመንግስት ኦን የተደረገ አጀንዳ መሆኑን አይንክ ጠበቅ አድርጌ ለነሳለ ይፈልጋለሁ። ጊዜውን በተመለከተ ግን እንደምንስተው ነገር ጊዜው በጣም የዘገየ ነው። ትክክለኛው ጊዜ ምናልባትም የዛሬ 30 ዓመት ነው የነበረው። ይሄ ማሻሻያ አስማማው ለ10 ዓመታት የቆየ የኢኮኖሚ ዲስቶርሽን ነው ያስተካከለው። ከዚህ በፊት የነበሩ መንግስታት ሲፈሩ ሲያነሱ ሲጥሉት የነበረው ሀሳብ ነው የነበረው። መንግስት አሁን የሪፎርሙን አስፈላጊነት በደንብ አስቦ ነገር ግን ጊዜ አስቀምጦ አስቀድሞ እያንዳንዱን የሪፎርም ብሎክ ጨርሶ በራሱ ጊዜ ያደረገው ማሻሻያ ነው ለዚህ ነው የተሳካው። በነገራችን ላይ በጣም የታሰበበት በደንብ ዝግጅት የተደረገበት ሪፎርም ስለሆነ ነው ለብዙዎቹ እስኪገርም ድረስ። እንግዲህ በቅርብ ባሉ የማክሮ ማሻሻያዎች በዚህ ደረጃ ኦፍኮርስ ገና እኛ ያስቀመጥነው ጊዜ ገና ነው። የሚቀጥሉት ወራት ብዙ ስራ መስራት አለብን። ግን እንዲህ አይነት ጠንካራ ጅማሮ ያለው ማሻሻያ መጥቀስ የምትችል አይመስለኝም በብዙዎቹ ልምምድ እንደተሳካ ስላልነበረ። ይሄ የሆነው
ምናልባት ዶክተር ሆነ ላቋርጦትና ምናልባት ጊዜው በአሁን የሪፎርሙን በእነዚህ 2 ወራት ጊዜ ውስጥ ስኬታማ ነው ብለን ለመደምደም እንደሚያስችል ጊዜ ላይ ነው ያለ ነው።
ጅማሮ ጥሩ ነው ያልኩ ለዚህ ነው በጥንቃቄ ያልኩ። ጅማሮ ምንም ጥያቄ የለውም። አንድ አመራር ወዳጅ ያለውን አናሎጂ ልንገርህ፣ በጣም ስለወደድኩት እንደ አውሮፕላን በረራ ነው ብሎታል። አሁን አውሮፕላኑ እንደተነሳ አረጋግጠናል፣ ቴክ ኦፍ አድርጓል። ከዛ በሮ ሂዶ ላንድ ማድረግ አለበት። የማያከራከረው ነገር ቴክ ኦፉ በጣም ጥሩ ነው የነበረው። አየሩ ላይ ያሉ የሚያንገጫግጭ ነገር ሊፈጠር ይችላል። ለዚህም በደንብ አስበንበታል። ይህንን በስርዓት ከመራ ነው በጣም የተሳካ ላንዲንግ እንደሚሆን ግን ተስፋ ማድረግ ይቻላል። ግን ጅማሮ ላይ በማያወላዳ መልኩ በጣም ጥሩ ነው። የውጭ ምንዛሬ የምታይ እኮ አሁን የብላክ ማርኬቱ እና የፎርማል ማርኬቱ ልዩነት ኦልሞስት ኮላፕስ አድርጓል። የኤክስፖርት ምላሽ ሐዋላ ምላሽ በጣም የሚያበረታታ ነው። ዝርዝር ቁጥሩን እናነሳ እንችላለን፣ ግን
እሱን በተመለከተ ነው በኋላ ላይ ማነሳው አለ። ግን አሁን ያነሱልኝን በተለይ ለአድማጩ ግልጽ ለማድረግ እርሶ ታስቦበት የተደረገ ነው ብሎኛል። ነገር ግን በመሀል የብርን የመግዣ ዋጋ በተመለከተ እና የዶላርን የምንዛሬ ተመን በተመለከተ የኢትዮጵያ መንግስት ውሳኔ ላይ ይወጡ የነበረው እናንተ ከዓለም አቀፍ የገንዘብ ተቋማት ጋር ድርድሮች ስታደርጉ ይወጡ በነበሩ መረጃዎች መሰረት ኢትዮጵያ የዶላርን የምንዛሬ ተመን በገቢ አልተወሰነ የሚሉ ሀሳቦች በተነሱ ጊዜ ሁሉ በፍጹም ይህን የማድረግ ሀሳቡም የለንም፣ የብርን የመግዛት አቅም በዚህ ደረጃ የማዳከም ሀሳቡ የለንም፣ እንደውም አንዳንዶቹ የብርን የመግዛት አቅም በመጠኑ የማዳከም እንጂ በገቢያ እንዲወሰድ የማድረግ አይደለም የሚል ምላሽ በእናንተም ከፍተኛ አመራሮች በኩል በብሔራዊ ባንክ ገዥውን ጨምሮ ሲሰጡ ነበረ። ድንገት ግን ብርን የመግዛት አቅም በዚህ ደረጃ በጣም የሚያዳክም እና የዶላርን የምንዛሬ መጠን በገቢያ እንዲወሰን የሚያደርግ ውሳኔ ድንገት ተግባራዊ ተደረገ። ስለዚህ ይህ ነገር እርስዎ ከገለጹልኝ ታስቡበት ከተደረገው ነው የሚለው ይልቅ አስገዳጅ ነው የሚለውን ሀሳብ የሚያጠናክር አይደለም?
ጭራሽ ተባባው ተመልሰህ ያልናቸው ነገሮች ደጋግመን ዲቫሉዌሽን ብዙ ጊዜ ገበያ ላይ ይነሳ የነበረው መንግስት ዲቫሉዌት ሊያደርግ ነው። ይሄ ማለት ምንድን ነው? በተወሰነ መጠን የብርን የመግዛት አቅም ማዳከም ማለት ነው። ሰው እንዲህ አይነት ሀሳብ በጭራሽ የለንም። ሰንሰብል የሆነ ትርጉም የሚሰጥ የማክሮ ማሻሻያ ሁል ጊዜ እኔ ራሴ ፐርሶናሊ የዚህ የዲቫሉዌሽን አጀንዳ ሲነሳ በማህበራዊ ሚዲያ ያነሳሁትን አስታውሳለሁ። ዲቫሉዌሽን የሚባል አጀንዳ የለንም እኛ፣ ሰንሰብል የሆነ ትርጉም ያለው የማክሮ ማሻሻያ ነው ማድረግ የምንፈልገው ብለን ነበር ያለው። ግን ይሄ አጀንዳ በጣም በጥብቅ ዲሲፕሊን ስለተመራ እንዳልከው ኢቨን ትልልቅ የዜና አውታሮች ፕሮባብሊ የእናንተንም ጨምሮ ወዴት እየሄድ እንዳለ በደንብ የገመቱ አይመስለኝም። በዚህ ምክንያት ዜናው እንደ ብሬኪንግ ኒውስ ሆኖ መጥቷል። ይሄ ደግሞ ትልቅ ስኬት ነው፣ የተመራበትን ዲሲፕሊን ነው የሚያሳይ። ግን ይሄን እንዳልኩ ባለፉት ሁለት ሶስት ዓመታት ኢንፋክት ዝግጅት በሰፊው ሲደረግ የነበረው በጣም በጥብቅ ዲሲፕሊን በክቡር ጠቅላይ ሚኒስትሩ በተመራው የማክሮቲም ሲደረግ ነበር። የገንዘብ ፖሊሲውን በጣም ማጥበቅ ለምን አስፈለገ? እንደዛ ካልሆነ ከዛሬ ዓመት በፊት የገንዘብ ፖሊሲው ጠበቅ ካላለ የፊስካል ፖሊሲ ታስታውሳለ፣ አምና ያወጅነው በጀት በጣም በጣም ኮንሰርቫቲቭ በጀት ነው የነበረው። ለምን? ኢኮኖሚውን ማረጋጋት ስለነበረብን። አጠቃላይ የውጭ ምንዛሬ ማሻሻያ በፊስካል በኩል እና በገንዘብ ፖሊሲ በኩል ካልተደገፈ በስተቀር እንደማይሳካ ስለሚታወቅ ይህንን አስበን ጊዜ አስቀምጠን አስቀድመን የሰራናቸው ስራዎች ናቸው። በደንብ ላረጋግጥ ለምፈልገው የሚያኮራ ስራ ነው የተሰራ። አይንክ ይሄ ታሪክም የሚያነሳው ነው የሚሆነው። ይሄ ኤክሰፕሽናል የሆነ የክቡር ጠቅላይ ሚኒስትሩ አመራር ነገሮችን ሰከንድ ብሎ ከግራ ቀኝ አይቶ በራሳችን ጊዜ በራሳችን ሁኔታ እንድንወስን መደረጉ የውጤቱ አይንክ ቁልፍ ማስረጃ ነው ብዬ ነው የማነሳው።
አሁን እርስዎ እንዳነሱልኝ የኢትዮጵያ የኢኮኖሚ ሁኔታም እነዚህ ማሻሻያዎች ተግባራዊ ለማድረግ በሚያስችል ሁኔታ ላይ ነው ወይ ኢትዮጵያ የምትገኝ? ከፍተኛ የሆነ የውጭ ምንዛሬ እጥረት ያለበት ኢኮኖሚ በተለያዩ መልኮች የሚፈተንበት ነው እና በእርግጥ ጊዜውም አሁን አይደለም የሚልም የኢትዮጵያ ኢኮኖሚ ይህንን ለመተግበር እነዚህ ማሻሻያዎች ለመተግበር በሚያስችል ቁመና ላይ አይደለም የሚልም በባለሙያዎች ይነሳ ነበር። በእናንተ በኩል በዚህ ደረጃ ነው የገመገማችሁት? ከአይኤምኤፍ ጋር ባደረጋችኋቸው ድርድሮች ላይ አሁን እርስዎ እንዳነሱልኝ የእናንተ ያቀረባችኋቸውን ሀሳቦች በመቀበል ነው ወይስ የቀረቡላችሁ ቅድመ ሁኔታዎች የሉም?
ይኸውልህ ውጭ ምንዛሬ በገበያ መወሰን አዲስ የፖሊሲ ሀሳብ አይደለም። ይሄ ዋጋ ልክ ሳይሆን ሲቀር የሚያመጣ ዲስቶርሽን አለ። ነገራችን ላይ በሁለት ገበያ ሲካሄድ የነበረ ውጭ ምንዛሬ እኮ የፈጠረው ዲስቶርሽን በዋነኛነት የኢትዮጵያን ኢኮኖሚ እየጎዳ ነው የነበረው። ድሃውን ነው ሲጎዳ የነበረው እንጂ አክሰስ ያላቸው ሰዎች በተሻለ ሁኔታ በረከሰ ዋጋ የውጭ ምንዛሬ ሲያገኙ፣ ሌላው ሰው ደግሞ ይህንን እድል ሳያገኝ የቆየበት ሁኔታ። በዚህ ምክንያት የገቢ እቃዎች ላይ ከፍተኛ የዋጋ ጫና፣ አላስፈላጊ ጫና ነበርበት ሁኔታ የነበረው። የመኪናን አንድ ምሳሌ ይህን ጥናት ሰላየነውን ላስረዳ። አንድ መኪና ኢምፖርት የሚያደርግ ሰው በጣም የሚገርምህ ዶላርን እስከ 170-180 ብር አካባቢ ከፍሎ ነው የሚገዛው። 120 እንደዚህ ይከፍላል ብላክ ማርኬት ላይ። ከዛ ደግሞ ለባንከሩ የሚሰጥ ጉቦ አለ፣ ለኤክስፖርተሩ የሚከፍሉ ሌላ እንትን አለ። ይሄ ከኢምፖርተሮች ጋር በተደረገ ውይይት የተሰራ ጥናት እንዴት እጅግ ከፍተኛ እንደነበረ ጫናው ኢኮኖሚ ላይ የሚያሳይ ነው። ዲስቶርሽን ጠቃሚ እንዳልሆነ እና መስተካከል እንዳለበት ምንም ብዥታ የለውም። እንዳልኩ በአንደኛው ማሻሻያ አስቀድመን ማክሮ ሪፎርም ማድረግ አለብን ስል ይህንን ያነሳውን የፎሬክስ ሪጅሙን ጨምሮ ያነሳነው ይሄ መደረግ ያለበት ጉዳይ ስለሆነ ነው። ከአይኤምኤፍ ጋር ያላግባባን ጉዳይ ምንድን ነው? መቼና እንዴት ይሆናል? የትኛው ፖሊሲ ይቀርባል በሚለው ላይ ነው። የዛሬ 5 ዓመትም እኮ ስለ ሪፎርሙ ኢምፖርታንስ ያነሱ ነበር የአይኤምኤፍ ሰዎች። ግን አይደለም እኛ የምንሰራ ቤት ስራ አለን፣ በአቅርቦት ረገድ ብዙ ስራ ይቀርባል፣ እሱን እንስራ፣ ግብርናው ሪስፖንድ እንዲያርግ እንዳልኩ። በመሀል በተፈጠረው የፖለቲካ ሁኔታ እንደምታውቀው አይኤምኤፍ ፕሮግራም ጀምሮ አቋርጠዋል። እኛ ግን ከአይኤምኤፍ ጋር ውይይት ስናደርግም ይህን ሪፎርም አጠናክረን ቀጥለን የገንዘብ ፖሊሲውን የፊስካል ፖሊሲው ላይ ይህንን ሪፎርም ስንሰራ እኮ አይኤምኤፍ የለም፣ ፕሮግራም የለንም፣ ኢንፋክት ውይይትም አልነበረንም። በፖለቲካ ጫና ምክንያት ፕሮግራም አቋርጠው አቁመዋል። ይሄ ግን መንግስት ኦል ያደረገው ሪፎርም ስለነበረ እና ይችን ጊዜ ደግሞ አስቀድመን ያስቀምጣ ስለነበረች በዚህ ምክንያት ነው የተሰራው። አሁን ነው ኢንፋክት እንዳልኩ ጥሩ ጊዜው የዛሬ 30 ዓመት ነበር፣ ግን ቤስት ታይም ነው ሁሌ እንደሚሉት የተሻለ ጊዜ ደግሞ ዛሬ ነው። በዚህ ምክንያት ነው ዛሬ ያደረግነው። ግን ዝግጅት አስፈልግ ስለነበረ ለምሳሌ ይሄ ሪፎርም ድሃው ላይ ጉዳት ሊያመጣ ይችላል፣ ይሄ እንዳይሆን የሴፍቲ ኔቱ እንዴት መደገፍ የምንችለው፣ የደሞዝ ማሻሻያ ምን ያህል ማድረግ እንችላለን። ኢቨን ዘይት እኮ ከወራት በፊት ነው ገዝተን ያስገባ ነው፣ እንዴት ድንገት ሊሆን ይችላል? ምክንያቱም አቅርቦት ችግር እንዳይመጣ ምናልባት ቢመጣ በመንግስት መድሪቶች በኩል እንቀርበው ማለት አስቀድሞ ከወራት በፊት ነው የታዘዘው እና ጊዜው ትክክለኛ ነው ለማለት ነው።
እነሱ ላይ ነው ጥያቄዎች የሚነሱት። መጀመሪያም ተግባራዊ ሲደረግ ባለፉት 2 ወራት የመጀመሪያዎች ላይ በዚህ ኢኮኖሚ ማሻሻያ ውስጥ የሚጎዳውን ማህበረሰብ መደገፍ የሚያስችሉ ዝግጅቶች መደረጋቸውን በተለይም በበጀቱ ላይ ተጨማሪ በጀት የሚጸድቅበት ሁኔታ እንደሚኖር፣ ነገር ግን ባለፉት ጊዜያቶች ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑ ለእኛ ገልጾልናል። የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም?
አስማማው አየነውን ለቀደመው ዝግጅት በእጅጉ እናመሰግናለን። በነገራችን ላይ አስማማው ተጨማሪ ጥያቄዎችን ያካተተበት ሙሉ ቃለ ምልልስ በዌብሳይታችን ላይ ስለሚቀመጥ በዚያ ሄዳችሁ እንድታዳምጡ አስቀድሜ ጋብዛለሁ። የአሜሪካ ድምፅ ነው እየተከታተላችሁ የምትገኙት። በ22 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍ መሰናዶ ነው። በነገራችን ላይ በዝግጅቶቻችን ላይ አስተያየት ለመስጠት ጥቆማ ለእኛ ለማቀበል የምትሹ ብትኖሩ ለእሱ የሚያገለግላችሁ አንድ አጭር መልእክት አለ። እሱን ሰምተን እንመለሳለን። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ። አድማጮቻችን፣ ለምሽቱ የያዝነው ስርጭት እየተገባደደ ነው። ዝግጅታችንን ከማጠናቀቃችን በፊት የዕለቱን አብይ ርዕስ ጉዳይ በወፍ በረር ለመቃኘት ያክል ባለፈው ሰኞ ባህር ዳር ከተማ ውስጥ ለእስር ተዳርገው እንደነበረ የተጠቀሱት የተቃዋሚው የአማራ ብሔራዊ ንቅናቄ አባል እንዲሁም ደግሞ የሕዝብ ተወካዩ ዘመነ ኃይሉ ዛሬ መስከረም 23 ቀን 2017 ዓ.ም መፈታታቸው ተነግረዋል። አቶ ዘመነ በከተማው ከሚገኙ ፖሊስ ጣቢያዎች በአንዱ ከ40 ሰዎች ጋር ታስረው መቆየታቸውን ገልጸው ከእነዚህ ውስጥ አብዛኞቹ አሁንም በፖሊስ ቁጥጥር ስር መሆናቸውን አመልክተዋል። በዚህ ጉዳይ ላይ ቀደም ብለን ዘገባ አሰምተናችኋል። ከኢትዮጵያን ከሚመለከቱ ዘገባዎች ወጣ ስንል ደግሞ እስራኤልና ኢራን ግጭት መባባሱን ተከትሎ አሜሪካን በቀጥታ እንዳያስገባ ስጋት ስለመጫሩም የሚናገሩ ዘገባዎችን አሰምተናችኋል። ይኖረናል። በኦፊሳላዊ ዌብሳይቶች ላይ እናስቀምጣችኋለን። በዚያ ሄዳችሁ ለማዳመጥ እንድትችሉ እንጋ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ከቴክኒሻናችን ብርሃን ኃይሉ ጋር በመሆን እሰናበታችኋለሁ። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። Thank you.